የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም ጀመረ።
የዞሩኛ መማራን ቸለመ የተደባደብ መማራን ቸለመ ወኛን ታ ወይ ሰራውቱ ይጣለለ
አው ዲግሪ መሆን ቀርቶ አድቫንስ ዲፕሎማ ተብሎ ነው የምትመረቀው አሉ። ከዛኛም 17 ዓመት ተምረን በዲፕሎማ እንመረቅም ብለን ነው ተቋማችን እያስተማን ያለ ነው።
ኦሮሚያ አልተረጋጋችም የመማር ማስተማሩ ሂደት ተቋርጧል ያሉን
በስም መጠቀስ ያልፈለጉ የሃሮማያና የጅማ ዩኒቨርሲቲ ተማሪዎች ናቸው። በእለቱ አብይ ርዕስ ዝርዝሩ ይቀርባል።
ዶክተር ደብረ ጽዮን ገብረ ሚካኤል የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ሆኑ። ህወሓት ለአንድ ወር ያካሄደውን ግምገማ ማጠናቀቁም ለፓርቲው ቅርበት ያለው የአገሪቱ ሚዲያ አውታር መዘገቡን የተመለከተ ዜና። የተባበሩት መንግስታት ድርጅት የጦር ወንጀል ችሎት በስድስት የቀድሞ የቦስኒያና የክሮሻ የፖለቲካና የጦር መሪዎች ጉዳይ በመሰማት ላይ ሳለ ከተከሳሾቹ አንዱ በችሎት ውስጥ ሳሉ መርዝ በመጠጣታቸው ስነ ስርዓቱ ለአፍታ ቢቋረጥም ቀደም ሲል ያሳለፈውን ብይን ግን አጽንቷል። በሙስና ተወንጅለው እስር ላይ የሚገኙት የሳውዲው ልዑል አብዱላ በቢሊዮን ዶላር የተገመተ ገንዘብ የስምምነት ክፍያ መለቀቃቸውን የሳውዲ አረቢያ ባለስልጣናት አስታወቁ። ሚሉት ከዋና ዋናው ፕሮሰሮች ውስጥ ናቸው።
የሁለተኛው አጋማሽ ዛሬ ረቡዕ ፕሮግራሞች ሴቶችና ቤተሰብ፣ አሜሪካና ህዝቧ እንዲሁም ዲሞክራሲ በተግባር ናቸው።
ህዳር 20 2010 ዓ.ም ተመረጥ ነው ዛሬ። ጤና ይስጥልን እንደምናመሻችሁ ክብራትና አድማጮች።
ተረኛ አስተናጋጆቻችሁ አዲሱ አበበና
አሉላ ከበደንን። የፕሮግራሙ መሐንዲስ ዳን ክራፍትን አቀናባሪያችን ብርሃን ኃይሉ ናት።
መልካም ምሽት። አሁን የዓለም ዜና።
ዶክተር ደብረ ጽዮን ገብረ ሚካኤል የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ሆኑ። ህወሓት ለአንድ ወር ያካሄደውን ግምገማ ማጠናቀቁንም ለፓርቲው ቅርበት ያለው አንድ የአገሪቱ የመገናኛ ብዙሃን አውታር ዘገበ። ፓርቲው ወይዘሮ ፈትለወርቅ ገብረ እግዚአብሔርን ምክትል ሊቀመንበር አድርጎ መምረጡንና ሌሎች አራት አዳዲስ አባላትን ወደ ስራ አስፈጻሚ ኮሚቴ ማስገባቱም ታውቋል።
የተባበሩት መንግስታት ድርጅት የጦር ወንጀል ችሎት በስድስት የቀድሞ የቦስኒያና የክሮሻ የፖለቲካና የጦር መሪዎችን ጉዳይ በመስማት ላይ ሳለ ከተከሳሾቹ አንዱ በችሎቱ ውስጥ ሳሉ መርዝ በመጠጣታቸው ስነ ስርዓቱ ላፍታ ቢቋረጥም ቀደም ሲል ያሳለፈውን ብይን ግን አጽንቷል። የአሁኖቹ ተከሳሾች እንደ አውሮፓ አቆጣጠር በ1990ዎቹ በቦስኒያ ሙስሊሞች ላይ ዘር የማጥፋት ወንጀል ፈጽመዋል በሚል ተከሰው ከሶስት ዓመታት በፊት ተፈርዶባቸው ነበር። እንደ አውሮፓ አቆጣጠር በ1993 የተቋቋመው ዓለም አቀፍ የጦር ወንጀለኞች ችሎት በዛሬው ዕለት የሰጠው ይህ ብይን በቀድሞዋ ዩጎዝላቪያ የጦር ወንጀል ተከሳሾች ላይ ያሳለፈው የመጨረሻ ፍርድ መሆኑ ታውቋል። ችሎቱ በያዝነው የአውሮፓውያኑ 2017 መጨረሻ ስራውን አገባዶ ወይም አጠናቆ እንደሚዘጋም ይጠበቃል። በማቹ የቀድሞ የክሮሺያ ፕሬዚዳንት ፍራንጆ ቱጅማን የተመራው የክሮሺያ መንግስት የንጹህ ዘር አገር ለመመስረት በተቋቋመ ድርጅት ተሳትፈዋል በሚል የተወነጀሉት የቀድሞ የአገሪቱ መከላከያ ሚኒስትር ስሎቦዳን ፕራልቻክ ከተከሳሾቹ አንዱ ናቸው። የቀድሞ የአገሪቱ ወታደራዊ አዛዥ ስሎቦዳን ፕራልቻክ ፍርዱም በተቃወሙበት ጊዜ ነበር ችሎቱ የተቋረጠው።
ስቶፕ ፕሊዝ ፕሊዝ ሲት ዳውን።
ዳኞች ስሎቦዳን የጦር ወንጀለኛ አይደሉም፣ ፍርዳቸውን በንቀትና በማንቋሻሽ ውድቅ አድርጋለሁ ሲሉ ነበር የመሃል ዳኛው ባኮን ያቆሙ ባኮን ወደ መቀመጫው ይመለሱ ያሉት። በሙስና ተወንጅለው እስር ላይ የሚገኙት የሳውዲው ልዑል አብዱላ በቢሊዮን ዶላር የተገመተ የገንዘብ ስምምነት ክፍያ መለቀቃቸውን የሳውዲ አረቢያ ባለስልጣናት አስታወቁ። በአንድ ወቅት ግንባር ቀደም ተደርገው ይቆጠሩ የነበሩት የአልጋ ወራሽ ሊሆኑ የነበሩትና የአገሪቱ ልዩ ብሔራዊ ጦር አዛዥ የነበሩት የሟቹ ንጉሥ አብዱላ ልጅ ከ20 ቀናት በላይ እስር በኋላ በትላንትናው ዕለት ነው ከእስር የተለቀቁት። ልዑሉ በከፊል የ32 ዓመቱን ልዑል አልጋ ወራሽ ቢን ሳልማንን የአገሪቱን ስልጣን ጠቅልሎ የመያዝ አቅም ለማጠናከር የታለመ ጭምር ተደርጎ በተወሰደ መጠነ ሰፊ የሙስና ምርመራ ሳቢያ ከታሰሩት በርካታ ሉላን ሚኒስትሮችና ታዋቂ ንግድ ሰዎች አንደኛው ናቸው። ሉላ አብዱላ ከመንግስት ጋር የሚደረግ የሥራ ተቋራጭ ለገዛ ድርጅታቸው መስጠትና የሌሉ ሰዎችን በሐሰት እንደተቀጠሩ አድርጎ ማቅረብ የሚሉትን ጨምሮ የገንዘብ ምዝመራ ፈጽመዋል በሚሉ ወንጀሎች ነው የተከሰሱት።
سمو الأمير كيف ركزت مباحثاتكم مع فخامة الرئيس الفرنسي فرانسوا أولون؟
المملكة العربية السعودية بقيادة السيد خادم الحرمين الشريفين حفظ الله ورعاه
يتطيق تنجن زبنا نبرت لمنجس معسكة بن جمرو كأسر ملك أكيمي أشتلو تمسا سايس من نوتو چنك دكارو كس كقرب باتشو لولان منسترو جنا تواكي نقدس وشقارم بمفز سملاي مهناتشون يساودي عربية بالستانات أستاوكو حال
ሰሜን ኮሪያ አዲስ አህጉር ተሻግሮ ተወንጫፊ ሚሳኤል ለሙከራ ተኩሳለች። ፒዮንግያንግ ካለፈው መስከረም ወዲህ ለመጀመሪያ ጊዜ የተኮሰችው ሚሳኤል ዩናይትድ ስቴትስ ውስጥ ማናቸውም ስፍራ ሊደርስ የሚችል ነው ስትል ማወጇ ውጥረቱን አባብሶታል። ዛሬ ረቡዕ የሰሜን ኮሪያ መንግስት ቴሌቪዥን ባስተላለፈው ዜና አዲሱ አህጉር ተሻጋሪ ሚሳኤል ሁዋሶንግ 15 የኮሪያ ሰራተኞች ፓርቲ ባደረገው ስትራቴጂያዊና ፖለቲካዊ ውሳኔ መሰረት ሙከራ በስኬት ተከናውኗል ብሏል። ሰሜን ኮሪያ ካሁን ቀደም ሚሳኤል ለሙከራ ስትተኩስ ዩናይትድ ስቴትስ የትኛውን ቦታ ሊመታ የሚችል ነው የሚል መግለጫ ስትሰጥ የቆየች ቢሆንም ያን ለማድረግ ለመጀመሪያ ጊዜ የሚያስችላት ተሻሽሎ በተሰራ በአዲሱ ሚሳኤል መሆኑም ተነግሯል። ሰሜን ኮሪያ ራሷ ብቻ ሳትሆን ዩናይትድ ስቴትስ ባለስልጣናትም ያቺ ሀገር ካሁን ቀደም ለሙከራ ከተኮሰቻቸው በበለጠ ከፍታ መወንጨፍ የሚችል እንደሆነ ተናግረዋል። ዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ እንደውነቱ ከሆነ ይሄኛው ካሁን ቀደም ከተኮሰቻቸው በበለጠ ከፍታ ተወንጭፏል ማለታቸው ተጠቅሷል። ሙከራውን ተከትሎ ፕሬዝዳንት ዶናልድ ትራምፕ ለጋዜጠኞች በሰጡት አስተያየት መላየበጅለታል ብለዋል። መላውን በዝርዝር ባይናገሩም ሰሜን ኮሪያ ላይ ግፊቱን ከፍ ማድረግን የሚጨምርና ሁሉንም አማራጭ ክፍት ያደረገው የዩናይትድ ስቴትስ አቋም እንዳልተቀየረ አመልክተው ትልቅ ክብደት የሚሰጠው ጉዳይ ነውም ብለዋል። ደቡብ ኮሪያ በበኩሏ ፒዮንግያንግ በተኮሰች በጥቂት ደቂቃዎች ውስጥ የራሷን ሚሳኤል ለሙከራ በመተኮስ ፈጣንና ትክክለኛ በትክክል የተነጣጠረ አጸፋ ለመመለስ ብቃቱ እንዳላት በሰሜን ኮሪያ አሳይታታለች።
በተያያዘ ዜና ፒዮንግያንግ በትላንትናው ዕለት ለሙከራ የተኮሰችውንና ከየትኛውም ዩናይትድ ስቴትስ ግዛት ሊደርስ ይችላል ያለችውን አገር አቋራጭ ባሊስቲክ ሚሳኤል ውንጨፋ ተከትሎ ከፍተኛ ማዕቀብ ይጠብቃታል ሲሉ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንቱ በትዊተር አማካኝነት ባስተላለፉት በዚህ መልእክታቸው የፒዮንግያንግን ተንኳሽነት አስመልክቶ የቻይናውን ፕሬዝዳንት ሺ ፒንግን ማነጋገራቸውንም ጨምረዋል። ሁኔታው በሚገባ ይያዛል ሲሉም ትራምፕ በድጋሚ አስጠንቅቀዋል። ዝርዝር ግን አልሰጡም።
አድማጮች ቪኦኤ የአማርኛው አገልግሎት ለዛሬ ያዘጋጀውን የዓለም ዜና ነው የምትከታተሉት። ሩሲያ በጎረቤቶቿ ላይ በተለይ በምርጫ ሂደቶቻቸው ውስጥ ጣልቃ እየገባች ምስቅልቅል ለመፍጠርና ኢ-ዲሞክራሲያዊ አስተሳሰቦችን ለመጫን በተከታታይ ትከተለዋለች ያሉትን ባህሪዋን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አወገዙ። በመጪው ሳምንት እንደ አውሮፓ ወደ አውሮፓ የሚሄዱት ሚስተር ቲለርሰን ትናንት ባደረጉት ንግግር ዩናይትድ ስቴትስ የአውሮፓ አጋሮቿ ድንበሮች የተጠበቁ እንዲሆኑና ከሩሲያ ነዳጅ ራሳቸውን ነጻ እንዲያወጡ እንደምታግዛቸው አመልክተዋል። ስላቲካ ሆክ ያጠናቀረችውን ዘገባ ሰለሞን አባቴ ያቀርባል።
ከቅርብ ጊዜ ወዲህ እያንሰራራች ያለችው ሩሲያ የደቀነችውን ያፈጠጠ ስጋት ዩናይትድ ስቴትስም አውሮፓም እንገነዘበዋለን ብለዋል የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ትናንት ዋሽንግተን ዲሲ ውስጥ ለተሰበሰቡ ታዳሚዎች ባደረጉት ንግግር። ሩሲያ ባለፈው መስከረም በቦልቲክ ሀገሮች ወሰኖች አቅራቢያ ያደረገችው ዛፓድ ወይም ምዕራብ ብላ የሰየመችው የጦር ልምምድ ማንኛውንም ጥቃት ለመመከት የተቀናጀ እንቅስቃሴ ማድረጋችንን አስፈላጊነት ከመቼውም ጊዜ በለጠ አጉልቶታል ብለዋል ቲለርሰን። ሩሲያ ቀደም ሲልም ጆርጂያና ዩክሬን ውስጥ ፈጽማቸዋለች ያሏቸውን ወረራዎች ያወገዙት አሜሪካዊው የውጭ ጉዳይ ሚኒስትር ሀገራቸው ለአውሮፓ የምትመድበውን የመከላከያ በጀት እንደምታሳድግ አመልክተዋል።
ዩናይትድ ስቴትስ ኢዝ ሊበራላይዚንግ ሩልስ ጋቨርኒንግ ዘ ኤክስፖርት ኦፍ ሊኩዊፋይድ ናቹራል ጋስ ኤንድ ዩኤስ ፕሮዱስድ ክሩድ።
ዩናይትድ ስቴትስ ፈሳሹን የተፈጥሮ ጋዝና የምታመርተውን ድፍድፍ ዘይት ወደ ውጭ ልትልክ የምትችልባቸውን መመሪያዎች ለቀቅ እያደረገች በመሆኗ የማስገቢያ በሮችና የማከፋፈያ መስመሮችን በመሳሰሉ የመሠረተ ልማት ግንባታዎች ላይ ከአውሮፓ ወዳጆቻችን ጋር ለመስራት ከፍተኛ ጉጉት አለን።
ቲለርሰን አክለውም ዩክሬን ሙሉ ነጻነቷንና በመላ ግዛቷ ላይም ሉዓላዊነቷን መልሳ እስክትቀዳጅ ሩሲያ ላይ የተጣሉት ማዕቀቦች እንደሚቀጥሉ ተናግረዋል። የውጭ ጉዳይ ሚኒስትሩ ብራስልስ በሚካሄደው የሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶ እና ቪየና ላይ በተጠራው የአውሮፓ የጸጥታና የትብብር ድርጅት ኦኤስሲኢ ስብሰባዎች ላይ ለመገኘት ከዋሽንግተን ከመነሳታቸው በፊት ያስተላልፏቸው መልእክቶች እጅግ የጠነከሩ መሆናቸውን የሰሜን ካሮላይና ቻፕል ሂል ዩኒቨርሲቲው የዓለም አቀፍ ግንኙነቶች ተንታኝ ክላውስ ሌሬስ አመልክተዋል።
The question of course is how much influence does Tillerson have? How much influence does the Department of State still have?
ጥያቄው ቲለርሰን ምን ያህል ተደማጭነት አላቸው ነው። የውጭ ጉዳይ መስሪያ ቤቱ ምን ያህል ጫና ማሳደር ይችላል ነው። የውጭ ፖሊሲን በተመለከተ አዝማሚያውን የሚደነግገው ፕሬዝዳንቱም ነው። ፕሬዝዳንት ትራምፕ ደግሞ አሜሪካ ለአውሮፓ በሚኖራት ቅርበትና ትስስር ላይ ያላቸው ቁርጠኝነት የተቀዛቀዘ ነው።
የዩናይትድ ስቴትስ ፕሬዚደንት ከሩሲያ ጋር ያላቸው ግንኙነት ይበልጥ የተነቃቃ በመሆኑ ይላሉ ሌረስ፣ የቲለርሰን ቃላት የአውሮፓ አጋሮችን ብዙም ላያረጋጋቸው ይችላል። የምስራቅ ዩክሬንን ሰላም አስመልክቶ በአውሮፓ የዘመን አቆጣጠር በ2014 ዓ.ም ሚንስክ ላይ ለተፈረመው ስምምነት ሩሲያ እንድትገዛ ዩናይትድ ስቴትስና አውሮፓ ግፊት ማሳደራቸው አግባብ ቢሆንም ክሪም ልሳነ ምድርን ለዩክሬን እንድትመልስ መወትወት ግን ፍሬ ላይኖረው እንደሚችል ክላውስ ጠቁመዋል።
አድማጮች ለዜና የተመደበው ክፍለ ጊዜ በዚህ አበቃ።
ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ ማለት ነው የሚያስተላልፈው የአማርኛ ዝግጅት ነው። እናስተናግዳችሁ አዲሱ አበበና
አሉላ ከበደ ነን። አሁን በቀጥታ የዕለቱን አብይ ርዕስ
በኦሮሚያ ክልል በሚገኙ የተለያዩ ዩኒቨርሲቲዎችና መደበኛ ትምህርት ቤቶች የመማር ማስተማር ሂደት መስተጓጎሉንና ትምህርት ቤቶችም መዘጋታቸውን ተማሪዎች ለአሜሪካ ድምጽ ገልጠዋል። ተማሪዎቹ ትምህርት ለመዘጋቱ የሚጠቅሱት ምክንያት የተለያየም ቢሆን የጅማ ዩኒቨርሲቲ ተማሪዎች ትምህርት ሚኒስቴር በቅርቡ ካወጣው የብቃት ማረጋገጫ የመውጫ ፈተና በመቃወም ነው። በሐሮሚያ ዩኒቨርሲቲ ደግሞ በኢትዮጵያ ሶማሌ ልዩ ፖሊስ እየተወሰደ ነው ያሉት ርምጃ እንዲቆምና መከላከያ ፖሊስ ከዩኒቨርሲቲ ግቢ ይውጣ በሚል ተቃውሞው ከትናንት ጀምሮ ግቢውን ለቀው እየወጡ እንደሆነም ተናግረዋል። በምስራቅ ሐረርጌ ጉርሱም ወረዳ ውስጥ በሶማሌ ክልል ልዩ ፖሊስ በጥይት ተመቷል በሚል በተቃወሙ ወጣቶችና በመንግስት አጣቂዎች መካከል በተፈጠረ ግጭት የሰው ሕይወት መጥፋቱን ተናግረዋል። የክልሉ መንግስት በዚህ ግጭት 4 ሰው ሞቷል 18 ደግሞ ቆስለዋል ብሏል። በሌላ በኩል በቄለም ወለጋ ዞን በደምቢዶሎ ከተማ እንዲሁ ትምህርት ቀናት ያህል እንደተቋረጠ ተማሪዎቹ ተናግረዋል። ጽዮን ግርማ ነች ዘገባውን ያዘች።
ኦሮሚያ አልተረጋጋችም፣ ይህ ደግሞ ተማሪው ተረጋግቶ መማር እንዳይችል አውቆታል ይላሉ። ከትላንት ጀምሮ ከሐረማያ ዩኒቨርሲቲ ግቢ ውስጥ ትምህርት እያቋረጡ በመውጣት ላይ መሆናቸውን የሚናገሩ ተማሪዎች። አንድ ስሙን መጥቀስ ያልፈለገ የዩኒቨርሲቲው ተማሪ ተማሪዎቹ ግቢውን ለቀው ለመውጣት ያበቃቸው ምክንያት ይናገራል።
ግቢው ከገባን ወዲህ ጀምረን ማለት ነው ተቃውሞ ነበር፣ ጥያቄ ነበር። ያ ጥያቄ አልተመለሰም።
ምንድነው
ጥያቄው? ምንድነው ድንበራችን ይከበርልን፣ እየጠፋ ያለው የሰው ህይወት ይቆም፣ መከላከያ ሰራዊት ከግባችን ይውጡልን፣ መሳሪያ ይዞ የምንማርበት አካባቢ እየዞሩ እኛ መማር አንችልም፣ እየተደባደብ መማር አንችልም፣ ወይ እኛ እንውጣ ወይ ሰራዊቱ ይውጣልን በሚል ጥያቄ ላይ ድርድር ነበር፣ ስብሰባም ነበር። ምንም መልስ አላገኘንም። እንግዲህ ያው ተማሪ ሁሉም ወጥቷል። ይሄ ነው።
ይህ ተማሪ እንደሚለው የጥያቄው መነሻ በኢትዮጵያ ሶማሌ ልዩ ፖሊስ አማካኝነት እየተፈጸመ ነው ያሉት ግድያ እንዲቆም የሚጠይቅ እንደሆነ ገልጾ ከዚህ ቀደም ተመሳሳይ ጥያቄ ተነስቶ ጉዳዩን የሀገር ሽማግሌዎች ገብተውበት ነገሮች እንደሚረጋጉ እንደተነገራቸው ይገልጻል። ነገር ግን ግድያዎች ቆመው ነገሮች ከመሻሻል ይልቅ እንደባሰበትና እንዳውም ግቢው በመከላከያ ፖሊስ መጠበቁ ጥያቄውን ማባባሱን ይገልጻል። በድጋሚ የተቀሰቀሰው ጥያቄ የኦሮሞ ተማሪዎች ብቻ አለመሆኑን ግቢውን ለቀው እየወጡ ያሉትም ሁሉም ተማሪዎች መሆናቸውን ይናገራል።
የኦሮሞ ልጆች የጠየቁት ጥያቄያችን ነው ማንሱ ካልተገኘ እኛም ከነሱ ጋር እንጋራለን ለሱ የሚሆኑትን እኛም አለንበት ምን ጥያቄ ነበር ካሌላ ቢረሳ ማለት ነው ከዛ እኛ ልንወጣ ስንል እኛ ማንቀርም ከናንተ አንለያየን አንድ ነን ብሎ ከኛ ጋር ወጥቷል።
በሌላ ዩኒቨርሲቲዎች በአሁኑ ሰዓት ያለው ሌላው ተቃውሞ ከቀጣዩ ማለትም 2011 ጀምሮ ተመራቂ የመጀመሪያ ዲግሪ ተማሪዎች የመውጫ ፈተና ወይም ኤግዚት ኤግዛም እንዲወስዱ የሚያስገድደውን መመሪያ ተቃውሞው ነው። የሐረማያ ዩኒቨርሲቲው ተማሪ ይህን በተመለከተ ጠይቀው ነበር።
ምንም እኛ ሲወስድ ምናምን ተቃውሞ አልነበረንም። ለምን መሰለሽ ሲወስድ የእውቀት መለኪያ ነው። ግን ለተማሪ ከፍሬሽማን ጀምሮ መናገር ያለበት ነገር ነው። ግን እኛ እሱን የሰው ጥያቄ ያለው እያለቀ ያለው ጥያቄያችን ነው። መራ የሰው ህይወት መጥፋት ይቁምልን፣ በቃ መብታችን ይከበርልን፣ የሰው ህይወት የሚያጠፋ አካል ይጠየቅልን፣ ይቁም፣ ሰላም ስለሆነር እሱን እንቀጥልበታለን ብለን ያ
ያነጋገርኳቸው ሁለት የጅማ ዩኒቨርሲቲ ተማሪዎች ግን በዚህ ምክንያት ተማሪዎቹ ትምህርት አቁመው አብዛኛው ተማሪ ከግቢ ውጭ፣ ሌላው ተማሪ ደግሞ ግቢ ውስጥ ሆነው ትምህርት ተቋርጧል ይላሉ። አንድ ተማሪ ቀድሞ ሳይነገረው ትምህርት ከጀመረ በኋላ ወይም ደግሞ ሊያጠናቅቅ ሲል እንዴት መመሪያ ይወጣል? የወጣ መመሪያስ እንዴት ወደ ኋላ ሄዶ ይሰራል ብለው ይጠይቃሉ። አንድ ስሙን መጥቀስ ያልፈለገ የጅማ ዩኒቨርሲቲ ተማሪ እስካሁን የሚገኘው ከዩኒቨርሲቲ ውጪ በሰው መኖሪያ ቤት ተጠግቶ መሆኑን በመግለጽ ስለ ሁኔታው ያስረዳል።
እዚህ ግቢ የተፈጠረ ኤግዚት ኤግዛም ተቃውሞ ነበረ። ከባለፈው ሳምንት ጀምሮ ትምህርታችን እየተማረን ጥያቄያችን እየጠየቀን ነበረ። ከጥያቄያችን ተገቢ ምላሽ የሚሰጠን አካል አጣን። ትምህርታችንን ለመቋረጥ ተገድደናል። ትምህርታችን ከባለፈው ሳምንት ጀምሮ ክላስ አልገባንም። በቃ እየተቸገረን ነው። አሁን ለሶስት ቀን ውጭ ነው ያለ ነው። ግቢ መግባት አይቻልም። በጣም እየተቸገረን ነው። ግቢ መውጣት እንጂ መግባት አይቻልም። ኤግዚት ኤግዛሙ አሁን ከሚገቡ ተማሪዎች ቢጀመር ጥሩ ነው ብለን ከፍቅሬ ለመሳ ጋር ውይይት አድርገን ነበረ። እሱ በቃ አስፈራረው ነበረ ግድ ትወስዳላችሁ ብሎ። ከዛ ጥያቄያችን እሱ መልስ ያልሰጠንም፣ ከዛ እኛም ትምህርት ለመቋረጥ ወስንን። ትምህርት አልጀመርንም እስካሁን። አሁን ዛሬ በጣም እየተቸገረን ነው ያለ ነው፣ ግቢ ውጭ ማለት ነው።
አንተ የስንተኛ አመት ተማሪ ነህ? በጅማ ዩኒቨርሲቲ ምንድን ነው የምትማረው?
እኔ የሶስተኛ አመት ተማሪ ነኝ። የቴክኖሎጂ ተማሪ ነኝ። መጀመሪያ ግቢ ስገባ ቢያቅ ኖሮ ምንድን ነው ፈተና መውሰድ አንፈራም ነበረ። አሁን ነው የተነገረን ፈተና አለ ብሎ አሁን ነው የተነገረን። ከዛ አሁን እኛ አሁን መፈተን የለብን መጀመሪያ ሳትነግሩን አሁን ትነግሩን አላችሁ ብለን ነው እምቢ እያለን ያለ ነው። አሁን ነው የተነገረን።
መቼ ነው የተነገራችሁ? ሲነገራችሁስ ምንድን ነው የተባላችሁት? የፈተና ሁኔታ በዝርዝር ተገልጾላችኋል? እንዴት እንደሚሰጥ ከተገለጸላችሁ ምንድን ነው የተባላችሁ?
ፈተናው ሚኒስቴር ትምህርት ሚኒስቴር ነው የሚያወጣው። ከዚህ ከግቢ ስትመረቅ ነው የምትወስደው። ፈተናው ካላለፍክ አትመረቅም። ተመርቀሃል ስራ ግን አትያዝም ነው የተባለው። ለዛ ነው እኛም ብያለን ያለ ነው። ትመረቃለህ ግን ስራ መያዝ አትችልም አሉ። ከዛ አድቫንስ ዲፕሎማ ተብሎ ነው የምትመረቀው አሉ። እንዲሁም አዎ ዲግሪ መሆን ቀርቶ አድቫንስ ዲፕሎማ ተብሎ ነው የምትመረቀው አሉ። ከዛ እኛም 17 አመት ተምረን በዲፕሎማ እንመረቅም ብለን ነው ተቋማችን እያሰማን ያለ ነው።
ምን አሏችሁ የትምህርት ቤቱ ኃላፊዎች?
የትምህርት ቤቱ ኃላፊዎች ምንም ካፌ ተዘግተዋል፣ ምንም ለጥያቄያችን ተገቢ ምላሽ አልሰጠንም። ካፌ ተዘግተዋል፣ ግቢ ውስጥ ያለው ላውንችን ተዘግተዋል። ተማሪ በቃ ምግብ ለመብላት ውጭ ይወጣል፣ ወደ ግቢ መመለስ አይቻልም። እንዳለ ተማሪ ውጭ ነው ያለው፣ ከተማ ውስጥ ነው ያለ ነው።
ሁሉም ተማሪ ነው የሁሉም ዲፓርትመንት?
አዎ ሁሉም ወጥተዋል፣ ውጭ ነው ያለ ነው። እቃችንን አሁን ወደ ቤታችን እንዳንሄድ እቃችን ውስጥ ነው ያለው። ልብሳችን እንዳለ ውስጥ ነው ያለው። እቃችን ይሰጡን ወደ ሀገራችን እንሄዳለን ብለን ሁመራቾች ሄደን ምንም እነሱም ጥያቄ ለጥያቄያችን ተገቢ ምላሽ አልሰጠንም። ውጭ ነው ያለ ነው ማለት እስካሁን።
አድማጮች ይህንን ትምህርት ሚኒስቴር አውጥቶታል የተባለውንና ለተማሪዎች ከዩኒቨርሲቲ ግቢ መውጣት ምክንያት ነው የተባለው መመሪያ የመውጫ ፈተና ወይም ኤግዚት ኤግዛምን በተመለከተ የጅማ ዩኒቨርሲቲንም የትምህርት ሚኒስቴርንም የአመራር አካላት ለማግኘት ከፍተኛ ጥረት አድርገናል። ነገር ግን እስካሁን በጉዳዩ ላይ ምላሽ የሚሰጠን አካል አላገኘንም። በሌላ በኩል ከትምህርት ሚኒስቴር ለሀገሪቱ ዩኒቨርሲቲዎች በአጠቃላይ በደብዳቤ የተላለፈው መመሪያ እንደሚለው ዩኒቨርሲቲ የሚሰጠውን ትምህርት ተከታትለው ያጠናቀቁ የቅድመ ምረቃ መርሃ ግብር እጩ ምሩቃን ከመመረቃቸው ቀድሞ አጠቃላይ ምዘና እንዲወስዱና ብቃታቸው እንዲረጋገጥ ይደረጋል። ለዚህም ተማሪዎች ኮዲሁ ቅድመ በቂ ዝግጅት እንዲያደርጉ ዩኒቨርሲቲዎቹ ማህበረሰቡን በተመሳሳይ በአሰራሩ እንዲፈጽሙ በቂ ግንዛቤ እንዲያገኝ እንዲደረግ እናሳስባለን ይላል። አልተሳካም። አድማጮች በሌላ ዜና በቄለም ወለጋ ዞን በደምቢዶሎ ከተማ እንዲሁም ትምህርት ለ15 ቀናት እንደተቋረጠ ተማሪዎቹ ነግረውናል። በሌላ ዜና በመስራቅ ሀረርጌ ጉርሱም ወረዳ ውስጥ አንድ የቀበሌ አስተዳደር በሶማሌ ክልል ልዩ ፖሊስ በጥይት ተመቷል በሚል በተቃወሙ ወጣቶችና በመንግስት አጣቂዎች መካከል በተፈጠረ ግጭት የሰው ህይወት መጥፋቱን አንድ ስሙን መጥቀስ ያልፈለገ የጉርሱም ከተማ ነዋሪ ለአሜሪካ ድምጽ ተናግሯል።
እኔ ያለሁበት ጉርሱም ወረዳ ፉኛንዲራ ከተማ ነው። ጉርሱም የተፈጠረው ዛሬ ጠዋት ካሳ ኦሮሚያ የሚባል ቀበሌ ላይ ልዩ ፖሊሶች ይገቡና የዛ ቀበሌ አስተዳደር የሆነው አቡ ጠይብ የሚባል በጥይት መጥተው እሱና አማቹን በጥይት አቆሰሉ። ከዚህ ጋር ተያይዞ ነው የጉስም ወረዳ ቄሮዎች እንዳሉ ተነሱና የጉስም ወረዳ አስተዳደርና እንዲሁም የድርጅት ቢሮ እንዲሁም የጸጥታ አስተዳዳሪ ቢሮ ሄደው ባለፈውም የኛ አስተዳደር የነበረው ሰላም በእንደዚህ አይነት ኬዝ ነው የሞተው፣ ዛሬ ደግሞ ሌላም ሰው ሲመታ እንዴት ነው እስካሁን ዝም ብሎ የሚቀመጠው ተብሎ እሱን አስተዳዳሪውን ጥያቄ ካቀረቡላቸው በኋላ ማንም መልስ ልሰጣቸው አልቻለም። ልጆቹ ከዚህ ጋር ተያይዞ ነው በቃ ቀጥታ ከከተማው 8-9 ኪሎ ሜትር የሚሆን ቦታ ነው ቦታው የተመጣበት ካሳር የሚባል ቦታ ማለት ነው። እዛ ድረስ በእግራቸው ከሄሮች እንዳሉ ተወጡና በባዶ እጃቸው እዛ ድንበሩ ድረስ 9 ኪሎ ሜትር በእግር ከተጓዙ በኋላ እዛ ቦታው ላይ ሲደርሱ አጋጣሚ የኦሮሚያ ሚኒሻም ነበረ፣ የሶማሌ ልዩ ፖሊስና መከላከያም ነበረ በቦታው ላይ ማለት ነው። በዚህ ምክንያት ከዚህ ተኩስ ይጀመርና ተኩስ ልጆቹ በባዶ እጃቸው የሄዱ ልጆች ላይም ተኩስ ተጀመረ። ሚኒሻዎቹም እንደዛ ቦታ ይዘው እንደነበር ተኩሱ ተጀመረ ከመከላከያም ከልዩ ፖሊሱም ማለት ነው። አንድ ላይ ሆኖ ተጣምሮ ነው ሲተኮስባቸው የነበረው።
የጉርሱም ከተማ የኮሙኒኬሽን ኃላፊ አቶ ኢብራሂም አልዩ በበኩላቸው ሁኔታውን አረጋግጠው በዛሬው ዕለት 4 ሰዎች መገደላቸውንና 18 ሰው መቁሰሉን ለአፋን ኦሮሞ ዝግጅት ክፍላችን አረጋግጠዋል። በሌላ በኩል በቄለም ወለጋ ዞን በደምቢዶሎ ከተማ አጠቃላይ ትምህርት ለ15 ቀናት መቋረጡን ተማሪዎችና ነዋሪዎች ነግረውናል። የከተማው አስተዳደር ተማሪዎች ወደ ትምህርት ቤት እንዲመለሱ በድምጽ ማጉያ ቅስቀሳ ቢያደርግም ወደ ትምህርት ቤቶቹ የሚመለስ ተማሪ ግን የለም ብለዋል። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዲድ በድረገጹ ላይ ተማሪዎቹ ያነሱትን ጥያቄና ትምህርት ማቋረጥን በተመለከተ ተማሪዎቹ ያነሷቸውን ጥያቄዎች በዝርዝር አስቀምጦ ተማሪዎቹ ትምህርታቸውን ጥለው መውጣታቸው ተገቢ አለመሆኑን በመጥቀስ የቀረቡት ጥያቄዎች ትምህርት ለማቋረጥ ምክንያት አለመሆናቸውን ጠቁሞ ጥያቄዎች ካሉ እየተማሩ መታገል ይሻላል የሚል ይዘት ያለው መግለጫ አውጥቷል። አድባጮች በኦሮሚያ ውስጥ እየተከሰተ ያለውን ሁኔታ በተመለከተ የኦሮሚያ ክልል ኮሙኒኬሽን ጉዳዮች አቶ አዲሱ አረጋ ምላሽ እንዲሰጡን እንደዚሁም ደግሞ የፌደራል የኮሙኒኬሽን ጉዳዮች ዶክተር ነገሪ ሌንጮ ማብራሪያ እንዲሰጡን በተደጋጋሚ በስልካቸው ላይ ሙከራ ብናደርግም ስልካቸው ባለመነሳቱ ልናገኛቸው አልቻልንም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደ ተከታዩ የመጽሔት ርዕስ እንሻገራለን። በቡሌ ሆራ ዩኒቨርሲቲ ይማሩ የነበሩ አንዳንድ የትግራይ ተወላጅ ተማሪዎች ዘውግ ተኮር ወከባና ጥቃት እንደተፈጸመባቸው ይናገራሉ። በወቅቱ የዩኒቨርሲቲው ፕሬዝዳንት የነበሩት ዶክተር አብዱል ቃድር ሁሴን ግን ምንም አይነት ዘውግ ተኮር ጥቃት በዩኒቨርሲቲው ቅጥር ግቢ እንዳልተፈጸመ ነው የሚናገሩት። መለስካቸው አማሃ ዝርዝሩን ይዟል።
በደቡብ ኢትዮጵያ ኦሮሚያ ክልል ቡሌ ሆራ ዩኒቨርሲቲ ስንድማር ነበር ያሉት ሁለት ተማሪዎች ብሔር ተኮር ወከባና ጥቃት ደርሶባቸው ግቢያቸውን ለቀው ወደ ትግራይ መመለሳቸውን ለቪኦኤ በስልክ አስታወቁ። ከመቀሌ ከተማ እንደደወሉ የሚናገሩት እነዚህ ተማሪዎች ለደህንነታችን ስለምንሰጋ ስማችን እንዲነሳ አንፈልግም ብለዋል። ሁለቱም የሶስተኛ ዓመት ተማሪዎች መሆናቸውንም ይናገራሉ። በጥቃቱ ምክንያት እንደ ሁለቱ የቡሌ ሆራ ዩኒቨርሲቲን ቅጽር ግቢ ለቀው መቀሌ የደረሱት የትግራይ ተወላጅ ተማሪዎች ወደ 60 አካባቢ እንደሚሆኑ የሚገልጸው በመጀመሪያ እናገርኩት ተማሪ ከሁለት ወራት በፊት በቡሌ ሆራ ዩኒቨርሲቲ ተፈጠረ የሚለውን ትዕይንት ነግሮኛል።
በ28 አካባቢ ነው የገባነው መስከረም። ከሶስት ቀን በኋላ ባንዲራ መስለልናም ተጀመረ። ባንዲራ ከተቀዳደዘ በኋላ ደግሞ ትንሽ ቆይተው ያው ወደ ብሔር ያተኮረ እንትን ጥላቻ አደረጉ።
ማለት ምን አደረጉ?
ማለቴ በቃ አሁን እኛ አብዛኛው ጊዜ ወጥቶ ይጨፍራሉ ወያኔ ዳውን የተመሳሰለ ስሎጋን አላቸው።
እስኪ ንገረኝ ምን ምን ዘሚሉት እነሱ? ሌላ
ወያኔ ዳውን ከዛ ደግሞ ያ የፕሬዝደንቱ አብዱልቃድር ተስፋ የሚባሉ እዛ ግቢ ውስጥ የሚሰሩ አካላት እና ይሄ መንግስት በቃ ኦፖዝ የሚያደርግ ነው። አሁን ጥያቄያቸው በሲኦቲ በካፌ በመናምን አስመስለው ውስጥ ለውስጥ ግን በትግራይ ህዝብና በትግራይ ተወላጅ ወይም ተማሪ ያተኮረ ጥላቻ ነው ያላቸው። በቃ በተማሪም በስፋትም እንደሚታይ ማለት ነው። ኢንዲቪጁዋል የትግራይ ተማሪ ሲያልፍ በቃ በማይሆን አይን እያዩ ዶርምም እየገቡ ምናምን በጣም ያስቸግራል።
ገብተው እናንተም ብቻ ነው የሚሰርቧችሁ ወይንም በተለየ አመለካከት የሚያዩዋችሁ እናንተም ብቻ ነው ወይስ ሌሎችንም ነው?
አሁን ዛቻው ማለት ነው። ዛቻው አብዛኛው አሁን እንደ ግቢ ነው እንትን የሚሉት ሲወጡም የሚናገሩት ትግራይ ዳውን ወያኔ ዳውን ቢሉም እንደ ማፈራሪያ ግን በሁሉ ግቢ ተማሪ ነው የሚፈራው። ግን አብዛኛው ጊዜ ማታ ብቻን ከተገኘ የትግራይ ክልል ተማሪ ከሆንክ አስበርክቆ ምናምን መጥቶ ምናምን ብዙ ነገር ወያኔ ዳውን በል ብሎ ምናምን ብዙ ነገር ነው እንትን የሚሉት። እና እኛ የምንተናቀል ይቻለው አላስፈላጊ የሆኑ ድርጊቶች እየተደረገ ማለት ሴቶች ተማሪዎችም እየተደፈሩ ስለሆነ።
ሴቶች ተማሪዎች ተደፍረዋል?
አዎ የተደፈሩ ሴቶች ተማሪዎች አሉ። እና ብዙ ነገር ግፍ የሚደርሳቸዋል። ሴቶች ዶርም እየገቡ ብዙ ነገር የሚያደርጉ ወንዶች አሉ እና ያልተገባ እንትኖች የሚያሳያሉ።
የግንባታ ስራ አመራር ወይንም ኮንስትራክሽን ማኔጅመንት የሶስተኛ ዓመት ተማሪ የነገረኝ ታሪክም ተመሳሳይ ነው።
በ28 መስከረም ገብተን እስካሁን ትምህርት አልነበረም። ከዛ ተጀመረ፣ ብጥብጡ ተጀመረ፣ ባንዲራ ምናምን መቅረጽ ጀመሩ። ከዛ ቆይቶ ደግሞ ወደ ነፍስ ማጥፋት ይመጣል ምናምን ብለን ሰግተን ወጥተናል። አሁን
በእናንተ ላይ የደረሰ ነገር ምንድን ነው?
በቃ የትግራይ ተወላጅ ተማሪ ከሆነ ከታወቀ የሆነ ምልክት ምናምን ካለው ኬሱ ላይ ማታ መውጣት አትችልም፣ ላይብረሪ ማምሸት አትችልም፣ ካፌ ላይ ወጥ ምናምን ይደፍባል። በቃ ስርዓቱ ያለ አማራር ትግሬ ስለሆነ የትግራይ ተማሪ ከዩኒቨርሲቲ ማጥፋት ምናምን የሚል እንትን አላቸው።
የቀድሞው የቡሌ ሆራ ዩኒቨርሲቲ ፕሬዚዳንት ዶክተር አብዱልቃድር ሁሴን በዩኒቨርሲቲ ውስጥ የተቃውሞ እንቅስቃሴ እንደነበረ አያስተባብሉም። ይሁንና የተማሪዎቹ ተቃውሞ እንቅስቃሴ መሰረት ሁለት ዋና ዋና ጥያቄዎች መሆናቸውን ያስረዳሉ።
በእርግጥ የነበረው ሁኔታ ምንድን ነው? በተለይ በሶማሌ እና በኦሮሚያ ክልል ድንበር በነበሩት ችግሮች ምክንያት ጂጂጋ ዩኒቨርሲቲ እና ኢትዮጵያ ሶማሌ ዩኒቨርሲቲዎች ተመድበው የነበሩ ተማሪዎች አዲሶችም ወደዛ እንዳይሄዱ፣ ነባሮችም ከዛ ወጥተው ወደ ሌሎች ዩኒቨርሲቲዎች ምደባ እንዲሰጣቸው ድረስ እኛ ትምህርት ማማር አንፈልግም የሚል የተማሪ እንቅስቃሴ ነው በግቢ ውስጥ የነበረው። እንግዲህ ጥያቄ እየበረታ ከመጣ በኋላ የክልሉ መንግስት እና መሪው ድርጅቱ በጉዳዩ ላይ ከፍተኛ ውይይት ካደረገና የአቋም መግለጫ ከያዘ በኋላ እውነትም እዛ አካባቢ እየተሆነ ያለው ነገር ለልጆቹ ደህንነትም አግባብ አይደለምና ልጆቹ ወደ ሌሎች ዩኒቨርሲቲዎች እንዲመደቡ ባስቀመጠው አቅጣጫ መሰረት የትምህርት ሚኒስቴርም ልጆቹን ባያ ሌሎች ዩኒቨርሲቲዎች እንዲመደቡ አድርጓል። መሰረታዊ ጥያቄ ማነሻው ይሄ ነው የነበረው እና ከዚህ ጋር ተያይዞ ሌላው በተለይ ወደ 600,000 በላይ የሚሆን የኦሮሞ ህዝብ ከኢትዮጵያ ሶማሌ የተፈናቀለበት ሁኔታ ስለነበረ ይሄ ነገር አግባብ አይደለም፣ ይሄን የሚያደርጉ ሰዎች በህግ መጠየቅ አለባቸው የሚል የተማሪ እንቅስቃሴ ነው የነበረው።
የተቃውሞው እንቅስቃሴ ግን ብሔር ተኮር የጥቃትና የወከባ ድርጊቶችን የጨመረ ነው የሚለውን ዶክተር አብዱልቃድር ሁሴን አጥብቀው ያስተባብላሉ።
በመሰረቱ ትክክለኛውን ነገር ነው ማናገር ያለብንና አንዳችም ነገር ብሔርን ታርጌት አደረገ ተማሪን ነጥሎ ታርጌት አደረገ እንቅስቃሴ እኔ እስከነበርኩባት ድረስ እስከ 5 ድረስ ማለት ነው በ5 ሶስተኛ ወር ድረስ ማለት ነው አንደኛ በግቢ ውስጥ በነበረው ሰልፍ ስጋት ፊል ያደረጉ ከግቢ ሲወጡ የነበሩ ተማሪዎች የትግራይ ልጆች ብቻ ማይደሉ ሌሎችም ከግቢ ወጡ እስከ አዋሳ እስከ ዲላ ሄደው ሁኔታዎች ስቴብላይዝ በሚሆንበት ጊዜ ጠብቀኝ እንመለሳለን ብለው የወጡ ተማሪዎችም ሌሎች አሉ። ስለዚህ ሊያዝ የሚገባው ነገር እኔ እስከነበርኩበትም ጊዜ ድረስ ምንም አይነት ብሔሪን ታርጌት አደረገ በትግራይ ልጆች ላይ ጥቃት ለማድረስ የተሞከረ ጥቃት አልነበረም። በወቅቱም በዛ መልኩ የተዘገበ ወይም ሪፖርት የተደረገ ኢንፎርሜሽንም አልነበረም ለማለት ፈልጌ ነውና በዚህ መልኩ ሊጨበጥ ይገባል።
እንደውም ከዚያም ማለፍ ብሎ በሴት ተማሪዎች ላይ የወሲብ ጥቃት ደርሶባቸዋል ብለው የነገሩኝም ነበሩ።
የትኞቹ ሴት ተማሪዎች?
የትግራይ ሴት ተማሪዎች ላይ
በዩኒቨርሲቲው በነበረኝ ሊደርሺፕ በተለይ ዜሮ ቶሌራንስ አለኝ ባይዜ በለ አመራራችን ላይ በሴት ተማሪዎች ላይ በሚደርሱ ጥቃቶች ማለት ነው። እንኳን ተማሪ በተማሪ ይቅርና መምህር አስተማሪን ትንኮሳ ያደረገበትን ቶታል ዲስሚሳል ነው የሚሰጠው። ስለዚህ እስከነበርኩበት ድረስ ትግራይ ሴት ተማሪዎች ላይ ተነጥሎ የጾታ ትንኮሳ ደርሶባቸዋል የሚልም ዘገባም ሪፖርትም አልደረሰኝም። እንግዲህ እኔ ከንቴ ነው እየሰማዋለሁት ማለት ነው። እስከነበርኩበት ጊዜ ድረስ የነበሩኝ ኢንፎርሜሽኖች እነዚህ ነው።
ዶክተር አብዱልቃድር ሁሴን በአሁኑ ወቅት ከቡሌ ሆራ ዩኒቨርሲቲ ፕሬዚዳንትነት የኃላፊነት ወንበራቸው በገዛ ፈቃዳቸው መነሳታቸውን ገልጸውልኛል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የህወሓት ማዕከላዊ ኮሚቴ ስብሰባ ላለፉት በርካታ ቀናት መቀሌ ትግራይ ውስጥ እየተካሄደ መሆኑ ይታወቃል። ድርጅቱ ባለፈው ሳምንት አንዳንድ ባለስልጣናትን ከቦታቸው አንስቷል፣ አንዳንዶቹን ደግሞ አግዷል፣ አንዳንዶቹን ደግሞ በማስጠንቀቂያ ማለፉ ይታወሳል። ይህን በተመለከተ የመቀሌ ዘጋቢያችን ዓለም ፍሳዬ ሁለት ገምጋሚዎችን አነጋግሯል።
የህወሓት ማዕከላዊ ኮሚቴ ለሁለት ጊዜ ገምግሞ ባለፈው ሳምንት ያቋም መግለጫ ማውጣት ይታወሳል። ለሶስተኛ ጊዜ ባደረገው ግምገማ በህወሓት የስራ አስፈጻሚዎች ጀምሮ ጨርሷል። በዚህ መሰረት የህወሓት ሊቀመንበር አቶ አባይ ወልዱና የስራ አስፈጻሚ አባል አቶ በየነ መኩሩን ከስራ አስፈጻሚነት ወርደው አባል ማዕከላዊ ኮሚቴ ሆነው እንዲሰሩ ሲወስን፣ ወይዘሮ አዜብ መስፍን ከስራ አስፈጻሚ ወርደው ከማዕከላዊ ኮሚቴ ታግደው እንዲቆዩ ወስነዋል። ማቸው ያልተገለጡ ሁለት የስራ አስፈጻሚዎችም ማስጠንቀቂያ የሰጣቸው መሆኑን የህወሓት ጽሕፈት ቤት ያወጣው መግለጫ ያስረዳል። ግምገማው በማዕከላዊ ኮሚቴ አባላት እንደቀጠለ ነው። ከዚህ በመነሳት ህወሓት ያካሄደውን ግምገማና የወሰደውን እርምጃ እንዴት እንደሚያዩ የጠየቅናቸውን ግለጫ አሉን። አስተያየታቸው እናዳምጥ። እሺ፣ መጀመሪያ ስሙንና የስራ ኃላፊነቱን ያው።
ስሜ አምዶም ገብረስላሴ እባላለሁ። የአረና የህዝብ ግንኙነት ኃላፊ ነኝ።
እሺ አቶ አንዶም፣ እንደሚታወቀው ባለፈው ሳምንታት የህወሓት ድርጅታዊ ማዕከላዊ ኮሚቴ ሰፋ ያለ ወይም ጠለቅ ያለ ግምገማ እያካሄድኩ ነበርኩ እያለ ነው። ከዚህ በመነሳትም የወሰደው እርምጃ አለ እንዴት የሚያዩት?
እንደሚታወቀው ህወሓት ከሌላው ጊዜ ለየት ባለ ሁኔታ ብዙ ቀኖች ያደረገ ለወርም የሚያክል የቆየ ግምገማ እያካሄድኩ ነው ብለዋል። እና ይሄ እንዴት ነው የነበረው ሲባል የህወሓት ግምገማ በሁለት አንጃዎች መካከል የነበረ ፎከር ነው። አንዱ በትግራይ አንጃ የሚባለው አቶ አባይ ወልዱ የሚመራ ወይዘሮ አዜብ መስፍንም ያሉበት ከመከላከያም ጀነራል ሳሞራ የኑስ አሉበት የሚባል ነው። ሌላኛው ደግሞ በነ ደብረ ጽዮንና ጌታቸው ሰፋ የደህንነት ኃላፊው የሚመሩት የአንጃ ክርክር ነበረ። ይሄ ከጉባኤው ጀምሮ የነበረ ነው። በጉባኤው የአቶ አባይ ወልዱ ጉጅላ አሸናፊ ሆኖ አብላጫ ወንበር ይዘ ነበረ ወይም ድምጽ ይዘ ነበረ። በአሁን ጊዜ ደግሞ በተቀራኒው የሆነ ነው። ስለዚህ ውጤቱ አንዱን አንጃ ሌላውን አንጃ አሸንፎ ሰው በሰው እየተካ ነው እንጂ ብዙ አዲስ ነገር የሚፈጠር አይመስልም።
ስለዚህ ይህ የተደረገው ግምገማና የተወሰደውን እርምጃ ዙላ የሚያመጣው ነገር ምን አለ ብለው ያስባሉ?
የፖሊሲ ለውጥ፣ የአሰራር ለውጥ፣ የአካሄድ ለውጥ ካልመጣ ሰዎች በመቀያየር የሚመጣ ለውጥ የለም እና ኢህአደግ ይሁን ህወሓት አብዮታዊ ዲሞክራሲ ካልቀየረ ወይም ካልከለሰ ክለሳ ካላካሄደ በአገሪቱ ለውጥ ይመጣል ብሎ ማሰብ ይከብዳል። ምክንያቱም ስርዓቱ ለ26 ዓመታት ከዛ በላይ ተመክሮ ውጤት ማምጣት አልቻለም። ስለዚህ ይሄ ነገር ሊቀየር የሚችለው በአጠቃላይ መሰረታዊ ለውጥ ከመጣ ነው እንጂ የሰዎች መቃየር ወይም አንዱ አንጃ በአንዱ አንጃ መተካት ለውጥ ያመጣል ብሎ አይታሰብም።
አመሰግናለሁ። ወጣታቤል ጎሽ እንደሚታወቀው በማህበራዊ ሚዲያ ንቁተሰቶ ከመያድርጎ ወጣቶች አንዱ ነው የሚያውቀው። በዚህ ላይ ባለፈው ጊዜ እስካሁን ባለው የህወሓት ግምገማ በትኩረት እየተከታተለ ከነበር ከጻፍካቸው ጽሑፎችን ለመረዳት ያለው እና በተለይ በስራ አስፈጻሚዎች በተደረገው ግምገማና ውጤቱ እንዴት አያው?
አመሰግናለሁ። ለኔ ጥሩ ነገር እንደሆነ ነው የሚስተማኝ። ምክንያቱም ከ12ኛው የድርጅቱ ጉባኤ ጀምሮ እስካሁን ላለፉት 2 አመታት ጠንከር ብሎ የሚነሱ የልማት የፍትህና የመልካም አስተዳደር ችግሮች ነበሩ። ህዝቡ የሚያነሳቸው በሶሻል ሚዲያም በደንብ ተደርገው ሲተነተኑ የነበሩ፣ በማይንስትሪሚንግ ሚዲያም ህዝቡ የሚያነሳቸው ጥያቄዎች ነበሩ። እነዚህ ጥያቄዎች መነሻቸው ወይም ደግሞ የችግሮቹ ምንጭ ተብለው ከሚጠቀሱት አካላት አንዱ የድርጅቱ የመሪነት ክፍል ነው። እናም የአሁኑ ግምገማ የመሪነት ክፍሉ ምን ደረጃ ላይ እንዳለ የሚያሳይ ነው። ምን ደረጃ ላይ እንዳለ ደግሞ ለነዛ ችግሮች ያየበት ፐርስፔክቲቭ ነው የሚያሳየው። ውሳኔው በጣም አመርቂ ነው። በድርጅቱ ታሪክ ውስጥ ትልቅ የሚባል ውሳኔ ወሰነበት። በእውነትም ለነበሩት ለሚነሱት የህዝብ ጥያቄዎች እርምጃ ተብለው የሚወሰዱ አይነት ናቸው ብዬ ነው የማስበው ውሳኔዎቹ።
እሺ፣ ወጣታቤል አንዳንድ ቻስተያሰጮች ምንድን ነው የሚሉት? ግምገማው ምንም ፋይዳ የለውም፣ ሰዎች ከመቃየሮች ግምገማው የአንጃ አይነት የአዲስ አበባና የትግራይ አንጃዎች ችኩቻ የነበረን እንጂ መሰረታዊ የሆነ ለውጥ ሊያመጣ አይችልም የሚላሉ። አንተ ምንድን ነው አስተያየት?
እኔ የሚመስለኝ ድርጅቱ በፕሮግራም የሚመራ ድርጅት ነው። መስመርም አለው እንደ መንግስት። ያ መስመር ያ ፕሮግራም ተግባራዊ የሚያደርግበት የመንግስት መዋቅርም አለው። ስለዚህ የሰዎች ስብስብ ብቻ አይመስለኝም። በዛ ስብስብ ውስጥ የሚታዩ የመለያየትም የአንድነትም ነገሮች ይሄን ያህል ችግር የሚያመጡ ናቸው ብዬ አላስብም። ምክንያቱም ፕሮግራም ነው የሚመራው። አዎ፣ እኔም ሰማለሁ የአዲስ አበባ የትግራይ የትዕምት የምንም እያሉ የሚከፋፍሉት ያሰላለፍ የሚመስል እንትን አለ። ግን እንደ ድርጅት በፕሮግራም ነው የሚመራው። ለዛ ፕሮግራም ማስፈጸሚያ የሚሆን የመንግስት መዋቅርም አለው፣ አሰራርም አለው። በህገ መንግስት በሚመራ ሀገር ውስጥ ያለ ድርጅት ነው። አሁን ይሄ የአንጃ አይነት የሚመስል ነገር እየታየ ነው ብዬ አላስብም።
እሺ፣ በጣም አመሰግናለሁ ወጣት አቤል ጎሽ።
አመሰግናለሁ አለም።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ከምሽቱ 3:38 እኛ ጋር ከቀኑ 7:38 ነው። ልዩነት አለ የሰዓት በኢትዮጵያና በዚህ። ቀዳሚው ዝግጅት የሁለተኛው አጋማሽ አሜሪካና ህዝቧ ነበረ። ለዛሬ እንደሌለ ተረድቻለሁ። ቀጥታ የምንሄደው ዲሞክራሲ በተግባር
ዲሞክራሲ በተግባር ይንደረደራል። ከቅርብ ዓመታት በፊት ተመስርቶ ባለፈው ወር ማንነቱን ለህዝብ በይፋ ያስተዋወቀው የደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት ዓላማው አሁን አለ ያለውን የከፋፍለህ ግዛው ስርዓት በጋራ ትግል አብቅቶ ሁሉንም አሳታፊ የሆነ ዲሞክራሲያዊ አስተዳደር ለመመስረት ነው ይላል። ህብረቱ የሚንቀሳቀሰውም አንዳችን ለሁላችን፣ ሁላችን ለአንዳችን በሚል መሪ ቃል እንደሆነም መግለጫዎቹ ያስረዳሉ። ሰለሞን ክፍሌን ያዘጋጀው የህብረቱ ሊቀመንበር አቶ ስለሺ ኪንታጮን አነጋግሮ ሊቀመንበሩ ህብረቱ መቼ እንደተቋቋመ በሚገልጹበት ይጀምራሉ።
የደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት የደቡብ ኢትዮጵያ አካባቢ ካሉ ህዝቦች በተወጣጡ ምሁራን፣ በግል በተለያየ ቦታ ተቃውሞ ሲሰሩ የነበሩ ኃይሎች ለረጅም ጊዜ ሲሰሩ ቆይተዋል። ከተመሰረተ ረጅም ጊዜ ሆኖቷል። ነገር ግን ለህዝብ ማስተዋወቅ የጀመርነው ከዛሬ አመት ጀምሮ ነው። እዚህ ዋሽንግተን ዲሲ ማስተዋወቅ የጀመርነው በቅርብ። ግን አጠቃላይ ለምን መቋቋም አስፈለገ? ለምን መሰባሰብ አስፈለገ? ወዴት ነው የሀገሪቱ አጠቃላይ ሁኔታና የእኛም አካባቢ ያለው የህዝቦች ሁኔታ ወዴት ማምራት አለበት የሚለውን አጠቃላይ ነገር ግን ባለፈው ወር ነው ለህዝቡ ያስተዋወቅ ነው። ስለዚህ በዛ ጊዜ እንግዲህ በኢትዮጵያ ፖለቲካ ላይ የሚሰሩ ብሔር ተኮር ድርጅቶችን በአገር አቀፍ ደረጃ የሚንቀሳቀሱ በሙሉ ተጋብዘው የእኛን አጠቃላይ አላማና ፕሮግራም አውቀዋል ማለት ነው። እና ይሄን ያደረግነው በቅርብ ነው እንጂ ከተቋቋመ ቆይቷል።
የደቡብ ኢትዮጵያ ተወላጆች የሆነን ግለሰቦች ድርጅቶችና ቡድኖች ነን ይህን ህብረት ያቋቋምነው ብላችኋል በመግለጫችሁ ላይ። እነማን ናችሁ ብዬ ልጠይቅ? ማለቴ ግለሰቦች፣ ድርጅቶችና ቡድኖች ስላላችሁ ማን ይባላሉ ድርጅቶቹና ቡድኖቹ?
እንግዲህ አንዳንዱ ነገር ያው ትግል ላይ ስለሆን ያለ ነው። ለአንዳንድ ድርጅቶችም ግለሰቦችም ደህንነት ሲባል አንዳንድ ነገሮች ውስጥ በጥልቀት አልገባም። ነገር ግን በህቡ የሚንቀሳቀሱ የተለያዩ ድርጅቶች አሉ። አገር ውስጥ መሬት ላይ የሚሰሩ ስራዎችን እያስተባበሩ ያሉ የህቡ ድርጅቶች አሉ። የተለያዩ ኃይሎች አሉ፣ ግለሰቦችም አሉ፣ በተለያየ ደረጃ የተደራጁ ማለት ነው። እና ዝርዝር ነገሩን ወደፊት እንደ አስፈላጊነቱ ትግሉ ያን ይፋ ማድረግ የሚጠይቅ አይነት ሁኔታ ላይ ስንደርስ ይፋ እናደርጋለን። ለጊዜው ግን በእንደዚህ አይነት ብናልፈው እላለሁ።
የአረንጓዴ ኮከቦች ህብረት ከተመሰረተ አንድ ዓመት መሆኑን ነው የገለጹልኝ። የህዝባችንን ችግር በዘላቂነት ለመፍታትና ፍላጎቱን ለማስጠበቅ በሀገር ውስጥና በዓለም አቀፍ ደረጃ ዘርፈ ብዙ እንቅስቃሴዎችን በማድረግ ላይ እንገኛለንም ብላችኋል በዚሁ መግለጫችሁ። ምን ማለት ነው? እስቲ ይግለጹልኝ አቶ ሽመልስ። ምን ምን እንቅስቃሴ ከተቋቋማችሁ በኋላ በአንድ ዓመት ጊዜ ውስጥ ማለቴ ነው ምን ምን ሰርታችኋል?
እንግዲህ እዛው ጋር ከተቋቋምን አንድ ዓመት ሳይሆን ለህዝብ እና ለተለያዩ በኢትዮጵያ ፖለቲካ ላይ ለሚሰሩ ኃይሎች ካስተዋወቅን ነው ፊት ለፊት ወጥተን ማስተዋወቅ ከጀመርን ነው እንጂ ተመስርቶ አንድ ላይ ሆነን በጋራ ስራዎችን ስንሰራ ቆይተናል። እንደ አጠቃላይ ግን
የተሰራችሁበት ጊዜ ውስጥ ሊገልጹልኝ ይችላሉ? እሱ ነው
እየተሰሩ ያሉ ስራዎች በህቡ አባላትን እታች መሬት ላይ የማደራጀት እና ህዝቡን በቂ መረጃ እንዲያገኝ ስለኛም ድርጅት አላማ በቂ መረጃ እንዲያገኝና ለኛም አስፈላጊ የሆኑ በየአካባቢው የሚፈጸሙ በደሎችን፣ በየአካባቢው የሚፈጸሙ አፈናዎችን፣ በየአካባቢው የሚፈጸሙ የተደራጁ በመንግስትም ይሁን ከመንግስት ጋር ግንኙነት ባላቸው ዘራፊዎች እየተደረጉ ያሉትን ጠቅላላ ነገሮች ለኛ ውስጥ ለውስጥ እንዲያስተላልፉ እንዲሰሩ የተደረጉበት ሁኔታዎች ነው ያሉት። ከዛ ውጪ ግን አጠቃላይ ጠንክረን እየሰራን የነበረው ለትግሉ አስፈላጊ የሆነውን መዋቅር መዘርጋትና ማደራጀት ነው የነበረው። በጣም ጥንቃቄ የሚፈልግ ከመሆኑ አንጻር እነዛ ነገሮች ላይ ነው በዋናነት እየሰራን የነበረው። ከዛ ውጪ ግን የአቅም ግንባታ እዛ አካባቢ ደቡብ አካባቢ ያሉ ህዝቦች በአገሪቱ የፖለቲካ ኢኮኖሚ እንቅስቃሴ ውስጥ ተወዳዳሪ ሆነው የማህበረሰቡን ድምፅ እንዲሆኑ የማህበረሰቡን ችግርና ፍላጎት እንዲያንጸባርቁ የአቅም ግንባታ ስራዎች ናቸው እየተሰሩ የነበረው። ከዛ ውጪ በተለያዩ አካባቢዎች የሚነሱ የመብት ጥያቄዎችን ያን በተለያየ መልኩ የመደገፍ በተለያየ መልኩ የማጋለጥ በመንግስት የሚደረጉ አፋኝ የሆኑ ድርጊቶችን እነዛን አፈናዎችን፣ ዘረፋዎችን ቅድም እንዳልኩት እነዛን ነገሮች የማጋለጥ ስራዎች ናቸው እየተሰሩ ያሉት በተለያዩ ሚዲያዎች።
እስቲ ስለ ወቅቱ የኢትዮጵያ ሁኔታ ያለውትን ግንዛቤ ያጋሩኝና ችግሮች አሉ የምትሉ ከሆነ መፍትሄዎቹን ጭምር ይጠቁሙ። ችግሮቹ በገዢው ፓርቲ ብቻ የመጡ ሳይሆኑ በተቃዋሚ ፓርቲዎችም በኩል ቸል ተብለናል ስትሉስ እንዴት ነው? ይህንንም አብራሩልኝ።
እሺ፣ አመሰግናለሁ። የወቅቱ ጉዳይ በተመለከተ እንግዲህ እንደምታውቀው የገዢው ፓርቲ የወያኔ ኢህአዴግ አገዛዝ ስርዓት ወቅት የተወሰኑ ጥያቄዎች የሚመለሱ መስሎ ህዝቦች ሁኔታውን በተወሰነም ደረጃ ቢሆን የማስተናገድ የመቀበል እንደዚህ አይነት ሁኔታዎች ነበሩ። ነገር ግን እየዋለ እያደረ ሲሄድ ይህ ስርዓት እጅግ አፋኝና ጨቋኝ በመሆኑ ምክንያት በተለያየ ጊዜያትም ካደረሳቸው በደሎች አንጻር ህዝቡ በፍርሃት ውስጥ ተውጦ ነው የነበረው እና ያ በፍርሃትና በስጋት ውስጥ ታፍኖ የነበረው ህዝብ የተለያዩ ጥያቄዎችን በየአካባቢው በየመንደሩ ሲታገል ቆይቶ አሁን ከፍ አድርጎ ስትራቴጂክ ወደሆኑ ጥያቄዎች ላይ ደርሷል። በአካባቢ ትንንሽ የሚመስሉ ነገር ግን ኢምፖርታንት የሆኑ በጣም አስፈላጊ የሆኑ መብቶችን ከመጠየቅ አልፎ አሁን የስራት ለውጥ ደርሷል። እንደምታየው በመላው አገሪቱ መንግስት መቆጣጠር በማይችል መልኩ እዛም እዚህም የተለያዩ አይነት የነጻነት ትግሎች፣ የተለያዩ አይነት የመቃወም ስራዎች እየተሰሩ ነውና እጅግ በጣም አሳሳቢ ሁኔታ ነው ያለው። በአጠቃላይ ሲታይ አገሪቱን አደገኛ ወደ ሆነ ሁኔታ እየወሰደ ያለውን አካሄድ ለማረምም በእነሱም በኩል ምንም አይነት ዝግጁነት የለም። እስከዛሬ ድረስ እንኳን ብናየው የቅርቡን እንኳን ሰው የመቀያየር ቀለም የመቀባት እንጂ በትክክል የህዝቡን የመብት ጥያቄ፣ በትክክል የህግ የበላይነት ጥያቄ፣ በትክክል የፍትሃዊነት ጥያቄ፣ በህጉ በእኩል እንተዳደር፣ ሁሉም ሰው ኢኮኖሚው ላይ በእኩል ተወዳድሮ ይግባ፣ ሁሉም ሰው ነጻነቱ እኩል ይጠበቅ፣ ሁሉም ሰው መብት ይኑረው የሚለውን ነገር ወደ ጎን ትተው አሁንም ሰው የመቀያየር ነገር ነው ያዙትና ይሄ የኢትዮጵያ ችግር ቀለም በመቀባት አይነት ሁኔታ በፈጽሞ ሊስተካከል አይችልም። እጅግ በጣም የተወሳሰበ አስፈሪ ነገር ነው ያለው። ስለዚህ ሁሉንም ሰው የሚያቅፍ አይነት ስልት መከተል የሚያስፈልግ ይመስለኛልና አሁን በዚህ አይነት ሁኔታ ሁሉም ሰው ተባብሮ ሁሉም ሰው ለአገሪቱ የሚጠቅመውን አጀንዳ አምጥቶ በዛ ነገር ላይ ተሰባስቦ የማይሰራ ከሆነ አሁን ባለው ሁኔታ የሚቀጥል ከሆነ እጅግ በጣም አስፈሪ አደገኛ ዓለም ላይ ታይቶ የማይታወቅ ከፍተኛ የሆነ ጉዳት ሊከሰት ይችላል።
የደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት ሊቀመንበር አቶ ሽመልስ ኪሳንጮ ለጊዜው በጣም አመሰግናለሁ።
እግዚአብሔር ይስጥልኝ። እኔም እናንተን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
አድማጮች፣ አሁን ለምሽቱ የመጨረሻ ወዳደረግነው ቅንብር እንውሰዳችሁ። ሳምንታዊው ሴቶችና ቤተሰብ።
በዛሬው ሴቶችና ቤተሰብ ክፍለ ጊዜ በዚህ በዩናይትድ በዋሽንግተን አካባቢዋ ለሚኖሩ አፍሪካውያን የስነ ልቦና ጤናና የምክር አገልግሎት በመስጠት በተለይም በቤት ውስጥ ጥቃት ዙሪያ ማህበረሰቡን በማስተማርና መጠነ ሰፊ አገልግሎትም በትጋት በማበርከት የሚታወቁ ባለፈው ሳምንት ያረፉ ኢትዮጵያዊት ነው የምናስተዋውቀው። ወይዘሮ አመሊያ ሚስላይደስ ይባላሉ። ቆንጅት ታየነች አዘጋጀችው።
በዚህ በዋሽንግተንና በአካባቢዋ የሚኖሩ አፍሪካውያን ማህበረሰቦችን በስነ ልቡናና በማህበራዊ ኑሮ ረገድ በማስተማር እና የምክር አገልግሎት በመስጠት ላበረከቱት አስተዋጽኦ ይታወቃሉ። ማህበረሰቡን ያለበት የአሜሪካ ህብረተሰብ ስነ ልቡናውን፣ ባህሉን እንዲረዳለት በማስተማርም እንዲሁ። ባለፈው ሳምንት በ61 ዓመታቸው ያረፉት ወይዘሮ አሜሊያ ሚሰላይደስ። ወይዘሮ አሜሊያ የተጠቀሱትን ስራዎቻቸውን ለማካሄድ በመሰረቱት ዘ ፐርሰን ሴንተር የተባለ ማዕከል ከቦርድ አባላቱ አንዱ የሆኑትን አቶ ብርሃኑ ዳርጌን አግኝቻቸዋለሁ። በዚህ በዋሽንግተን የህግ ጠበቃ ናቸው። አቶ ብርሃን በተለይ ፖሊስን የመሳሰሉት የሀገሪቱ የህግና ደንብ አስከባሪ ክፍሎች ከአፍሪካውያኑ ጋር በሚያገናኟቸው ጉዳዮች ስነ ልቡናቸውንና ባህላቸውን ከመጡበት አካባቢ ይዘውት የመጡትን ጠባሳ ሁሉ እንዲረዱ ወይዘሮ አሜሊያ ብዙ ስራ ሰርተዋል ይላሉ።
ይህንን ድርጅት ያቋቋመችበት ዋናው ዓላማ ከአፍሪካ መጥተው በዚህ አካባቢ በዋሽንግተን፣ ቨርጂኒያ እና ሜሪላንድ የሚኖሩትን ሰዎች ያለባቸውን ችግር ለመቅረፍ ወደዚህ ከመምጣታቸው በፊት በነበሩበት አገሮች ውስጥ ለስደት ያበቋቸው ምክንያቶች ጦርነት፣ ረሃብ፣ ጭቆናን ጥሎ ያለፈው ጠባሳ ይዘው ወደዚህ እንደሚመጡና በመጡበት አገር ውስጥ ተመሳስለው ለመኖር ያለባቸውን ችግር በማስመልከት ወንድንም ሴትንም ሕፃናትንም የበጎ አድራጎት አገልግሎት ይሰጣል፣ ምክር ይሰጣል፣ ማስተማር ይሰጣል። ምክሩም ራሱ እንደ ሕክምና አይነት አገልግሎት ያለው ነው። ይሄንን ከፍ ያለውን ሀሳብ ይዛ ጀምራ መንግስት በኩል የሚሰጡ እርዳታዎች ካሉ እነሱን ማግኘት፣ እነዚህን ደግሞ በየቦታው ያሉትን እየሰበሰቡ ለማስተማር የሚያስተምሩትንም ደግሞ በማሰልጠን ከዛ በተጨማሪ አንዱ ትልቁ ነገር ማንም ሰው ሊያደርገው የማይችለው አሜሊያ ያደረገችው ትልቅ ነገር በፖሊስና በመሳሰለው ተግባር
ተሰማርተው ያሉ ሰዎች ከነዚህ ከአፍሪካ ተመጡ ሰዎች ጋር በሚገናኙበት ጊዜ በምን አይነት መልክ መመልከት እንዳለባቸው፣ ለዚህ ያበቃቸው ምን እንደሆነ፣ ስነ ልቦናቸው ምን እንደሆነ ማስተማሪያ ጽሑፍ አዘጋጅታ ለነሱ እንዲደርስ አድርጋለች። እንግዲህ አሁን ካሉት ችግሮች መካከል አንዱ ትልቅ አትኩረት ሰጥተው የነበረው በቤተሰብ ውስጥ የሚኖር መጋጨት ነው። ይሄ ወደ ሕግ ፊት ሊያቀርብ ይችላል። ይሄ ነገር ያመጣው ምንድን ነው? ይሄስ በምን መንገድ ነው ሊፈታ የሚችለው? ከወዲያ ይዘውት የመጡት ጠባሳ የሱ ነጠብራቅ እንደሚሆንና ይሄንንም መመልከት እንዳለባቸው ማስተማሪያ አዘጋጅታ በዚህ መልክ ነበር ታካሄደው የነበረችው።
አቶ ብርሃን እንግዲህ እንዲህ አይነቱን ስራ ለመስራት ጊዜ፣ ጉልበት፣ አቅም ብዙ ነገር ይጠይቃልና የድካሟን መጠን እዚህ ያደረሰችበትን እንደው ሲያስቡት ምን ይላሉ?
ብዙ ደረጃ ላይ ነው ያደረሰችው። የሚታይ የሚዳስስ የተጨበጠ ውጤትም አለው፣ ደግሞ የማይታይም ውጤት አለው። የማይታይ የሚባለው ምንድን ነው? ምን ያህል ሰው ጋር ይሄ ነገር ደርሷል? ምን ያህሉን ሰው ነክቶታል? በማስተማር ብዙ አካባቢ ብዙ ሰው ጋር ደርሷል። እነዚህ እሷ ያሰበችላቸው ሰዎች በውስጣቸው ያሰቃያቸውን ያስቸግራቸው የነበረውን እንዲገልጹ መድረክ ተፈጥሮላቸዋል። ቅድም እንዳልኩት ከነሱ ውጪ በሰፊው በማህበረሰብ በፖሊስ ስራ የተሰማሩት በምን መልክ እንደሚያነጋግሯቸው በምን መልክ እንደሚይዙት ጉዳያቸው የሰጠው ማስተማሪያ እጅግ ውጤት እያመጣ ነበር። በመንግስት ደረጃም ይሄ ነገር ታውቆ እርዳታን እያገኘ ነበረ። በሰፊው መንቀሳቀስ ላይ ነበረ እሷ ህይወት እስከምትለይበት ድረስ።
ማን ይናገር የነበረ እንዲሉ የወይዘሮ አሜሊያን ለአፍሪካውያን ማህበረሰቦች ያበረከቱትን አስተዋጽኦ የዘረዘሩልን አቶ ብርሃን ዳርጌ ናቸው። እናመሰግናለን። ወይዘሮ አሜሊያ በድንገት ሰው ሆና የተፈጠረች መልአክ ብላት ደስ ይለኛል ያሉን ደግሞ አቶ ጥበቡ አሰፋ ናቸው። በዚህ በዋሽንግተን አካባቢ የኢትዮጵያን ባህል በማስተዋወቅ ስራቸው ይታወቃሉ።
መጀመሪያ አመሰግናለሁ ስለ አሜሊያ ለመሰባችን ግንዛቤ እንዲኖረው ስራው ማድረግ እኔ ብዙ ጊዜ የማስብበት ነው። አንዳንድ ጊዜ አንዳንድ ሰዎች ለየት ያለ ባህሪ ያላቸው ከሰውነትም ወጣ ያለ ማለት እንግዲህ እንዴት ነው፣ በተፈጥሮ ሰዎች ሁልጊዜ ራስ አዳነን ችግር ሲመጣ ራሳችን ነው የምናድነው፣ ከችግር እንርቃለን። ግን አንዳንድ ሰዎች ወደ እሳት ቢቃጠሉ ወደ እሳቱ ይሄዳሉ፣ ሰው ለማውጣት ከመሸሽ ማለት ራስን ከማዳር ማለት ነው። እና አሜሊያ አንዳንዴ በአማርኛ ቃል ስለሚያጥረኝ በእንግሊዝኛ አክሲደንታል ሂውመን ቢንግ ስላቸዋለሁ። በአጋጣሚ ለመላክነት ተዘጋጅተው ቦታ ሲጠብ ወደ ሰውነት የተላኩ ይመስላል ማለት ነው።
ትልቅ አባባል ነው።
እና በሰዎች ችግር ላይ በጣም ትልቅ ጆሮዋና ልቧን የምትሰጥ ናት። እኔ መንገድ ላይ ከመሽጠው ባንድ ችግር ላይ አሁን ብትኝ እባክሽ ተይኝ፣ እኔንም አልቻልኩትም ብዬ ነው የምሄደው። እንደው በሰማሽም ላይ ላይሁን ነው በሰማሽ። አሜሊያ ግን በተለይ በዶሜስቲክ ቫዮለንስ
የቤት ውስጥ ጥቃት፣
ይሄ ደግሞ በጦርነት ምክንያት ፖስት ትራማቲክ ውስጣቸውን የሚሰብር የሚያሳብድ ያሳለፉትን ሰዎች ፕሮፌሽናል ክሊኒካል ሶሻል ወርከር ናት። እና ይሄ ወደ እብደት የሚወስድ የህይወት አጋጣሚን ከዛው ሰው ከሳት ውስጥ እንደማዳን ማለት ነው ሰዎችን። እና ቧን ሰጣ ጊዜዋን ሰጣ ተምራው ተራቃበት ማዕከሏን ከፍታ በኛ ህብረተሰብ ኢሚግራንት ውስጥ በተለያዩ ችግር ላይ የሚጠቁ እህቶቻችንና ወንድሞቻችንን ሰባስባ በማማከር ከመንግስት ሊገኝ የሚችለውን እርዳታ በማሰባሰብ የኛ ወገኖች ይህንን ችግራቸውን አልፎ ራሳቸውን እንዲችሉ የምትጠር የነበረች እህት ነች። እና ይሄ ለእኔ ጀግንነት ነው። አንድ ልጅ አላት፣ ሌላዋ ደግሞ ስራዋ ነው። ሁለት ልጆች ነበር ያላት፣ ልጇና ስራዋ። እና በዚህ በጣም ነው ማደንቃት፣ አከብራታለሁ። ከድሮ ጀምሮ ነው ማውቃት።
እውቀታችሁ ድሮ ገና በወጣትነት ነው፣ ቀደም ብሎ እንዳጫወትከኝ አቶ ጥበቡ።
የተገናኘ ነው ከአብዮቱ በኋላ በስደት ህይወት። በልጅነታችን ናይሮቢ ከተማ ውስጥ ነው። ኬንያ ፖሊቴክኒክ ሁለተኛ ደረጃ ትምህርታችንን ጨርሰናል። ሀይ ስኩል የጨረስ ነው እዛ ነው አንድ ላይ። እና ከዛ ጊዜ ጀምሮ ነው ማውቃት። ከዛ በኋላም በየጊዜው ልክ እንደ ወንድምና እንደ እህት ሆነን በጓደኝታችን ኖረናል።
በጣም አመሰግናለሁ አቶ ጥበቡ። ሁላችሁንም እግዚአብሔር ያጽናችሁ።
እኔም በጣም አመሰግናለሁ ለወሰፋ አሜሪካ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሶማሊያውያን ለረጅም ዓመታት ባላቋረጠ የሽብር ጥቃት ዘመቻ ተሰቃይተዋል። ይህ የያዝነው የአውሮፓውያኑ ዓመት 2017 ከጀመረ አንስቶ ብቻ አሸባሪዎች በአጥፍቶ መጥፋት፣ መኪና ላይ በተጠመዱ ፈንጂዎች ወይም ከርቀት በሚቆጣጠሯቸው መንገድ ዳር ተቀባሪ ቦምቦች በመጠቀም ከ40 በላይ ጥቃቶችን ፈጽመዋል። እንዲያውም ባለፈው ጥቅምት 4 የፈጸሙት ጥቃት በሶማሊያ ታሪክ በእጅጉ የከፋው ነው ተብሏል። እንደሚታወሰው ጥቅምት 4 ቀን የሞቃዲሾ ሆዳን ወረዳ ጎዳናዎች በትራፊክ ተጨናንቀው ነበር። በዚያን ወቅት ነው አንድ ቦምብ የተጫነ ተሽከርካሪ ፈንድቶ በትንሹ 400 ሰዎችን የገደለውና ሌሎች በመቶዎች የሚቆጠሩ የጎዳው። ያ ከሆነ ጥቂት ጊዜ በኋላ ሌላ ሁለተኛ ግን አነስተኛ ፍንዳታ ደርሷል። ሁለቱም ጥቃቶች የተቀነባበሩ ሴራዎች ውጤት መሆናቸው ይታመናል ይልና የብሔርስ አንቀጽ ሀተታውን ይቀጥላል። የጥቅምት አራቱ በሶማሊያ የደረሰ ዘግናኝ ጥቃት የእኛ 9/11 ወይም መስከረም 1 ጥቃት ነው ሲሉ የሶማሊያ ፖሊስ ኃይል ምክትል ኮሚሽነር ጀነራል በሽር አብዲ መሐመድ ተናግረዋል። በዚያ አሰቃቂ ድርጊት ያላዘነ ሶማሊያ የለም ብለዋል። በንጹሃን ሲቪሎች ላይ በተፈጸመው በዚያ ጥቃት በእጅጉ የተቆጡ ሶማሊያውያን ሀገሪቱ ውስጥ ሰላም እንዲሰፍንና ሕግና ሥርዓት እንዲከበር ድምጻቸውን ከፍ አድርገው አሰምተዋል። በሶማሊያ በብዛት እየተካሄደ ያለውን የአሸባሪዎች ጥቃት ለመከላከል የተያዘው አንዱ ጥረት የፖሊስ ኃይሉ ጓድ የሽብር ጥቃቶችን መመርመርና ማስረጃዎችን በመሰብሰብ የጥቃት አድራሾቹን ማንነት ተረድቶ ለፍርድ ማቅረብ ነው። እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ.ም በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት እገዛ የተቋቋመው ይህ የፖሊሶች መርማሪ ጓድ እስካሁን ባለው ጊዜ በዘዴ ማስረጃዎችን በመሰብሰብና በጥልቀት በመመርመር ከ205 በላይ ለሚሆኑ ድንገቶች ምላሽ ሰጥቷል። በዚህም የአሸባሪዎችን ማንነት መለየት ተችሏል። የሽብር መረቦቻቸውን ለማወቅና ወንጀለኞቹን ይዞ ለፍርድ ማቅረብ ተችሏል። ይህ የጋራ መርማሪ ቡድን ባካሄደው ጠንካራ ሥራ ሕዝቡ ለፖሊስ ኃይል ያለውን አስተያየትም መቀየር አስችሏል ይልና ርዕሰ አንቀጹ ሀተታውን በመቀጠል አሁን የጋራ ግብረ ኃይሉ አንገብጋቢ ጉዳይ እንዴት የአሸባሪ ጥቃቶች ከመፈጸማቸው በፊት በተሳካ ሁኔታ መከላከል ይቻላል ለሚለው ጥያቄ ምላሽ መስጠት ነው ብሏል። ቀጣዩ እርምጃ በምክትል የሶማሊያ ፖሊስ ኮሚሽነር በጀነራል ባሽር አብዲ መሐመድ እምነት ሴራዎችን ለማሽተትና በተሳካ ሁኔታ ለማክሸፍ ችሎታ ካለው የፖሊስ ኃይል ጋር መተባበር ነው። ዩናይትድ ስቴትስ ይህን የፖሊስ ኃይል በማደራጀት ሂደት አጋዥ በመሆኗ ኩራት ይሰማታል። ጥረታቸውን መደገፏንም ትቀጥላለች። ሽብርተኝነትን ለማሸነፍና የሕዝብን ደህንነት ለማረጋገጥ ያላቸውን ቁርጠኝነት ለማሳካት ከሕዝብና መንግሥት ጎን እንቆማለን ሲል የአሜሪካ ድምፅ ራዲዮ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የሰዓቱን የማጠቃለያ ዜና ባጫጭሩ፣ ዶክተር ደብረጽዮን ገብረ ሚካኤል የሕዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ሆኑ። ህወሓት ለአንድ ወር ያካሄደውን ግምገማ ማጠናቀቁ ተዘገበ። ፓርቲው ወይዘሮ ፈትለወርቅ ገብረ እግዚአብሔርን ምክትል ሊቀመንበር አድርጎ መምረጡንና ሌሎች 4 አዳዲስ አባላትን ወደ ስራ አስፈጻሚ ኮሚቴ ማስገባቱም ተገለጠ። የተባበሩት መንግስታት ድርጅት የጦር ወንጀል ችሎት በ6 የቀድሞ የቦስኒያና የክሮኤሽያ የፖለቲካና የጦር መሪዎች ጉዳይ በመስማት ላይ ሳለ ከተከሳሾቹ አንዱ በችሎት ውስጥ ሳሉ መርዝ በመጠጣታቸው ስነ ስርዓቱ ለአፍታ ቢቋረጥም ቀደም ሲል ያሳለፈውን ብይን ግን አጽንቷል። በሙስና ተወንጅለው እስር ላይ በሚገኙ የሳውዲ ልዑል አብዱላ በቢሊዮን ዶላር የተገመተ ገንዘብ የስምነት ክፍያ መለቀቃቸውን የሳውዲ አረቢያ ባለስልጣናት አስታወቁ። የማጠቃለያ ዜና ይኸው ነበር።
አድማጮች፣ ፕሮግራማችን በዚሁ መገባደዱ ይመስለኛል። በሙዚቃ ጀምረን አሉላ በዚሁ እንሰናበት።
የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ አድማጮቻችን።
Signal.